በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ ይገኛሉ ያሏቸውን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ ለአሜሪካ ድምጽ ገልጸዋል። አጠቃላዩ የእስረኞች ቁጥር ለጊዜው እንደማይታወቅ የገለጹት የዘመቻው አስተባባሪዎች በኦሮሚያና በአማራ የተቃውሞ እንቅስቃሴዎች ላይ ተሳትፋቸዋል በሚል በሽብር የተከሰሱት ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ጊዜ 900 ለሚሆኑ እስረኞች ጥብቅና ከቆሙ ጠበቆች መካከል የተወሰኑት ለአሜሪካ ድምጽ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ ድብደባና ሌሎችም የማሰቃየት አድራጎቶች ወይም ቶርቸር እንደሚፈጸምባቸው ለዳኞች እንደሚናገሩ አመልክተዋል። ዝርዝሩን ጽዮን ግርማ ይዛለች።
ዛሬ ረቡዕ ታህሳስ 18 2010 ዓ.ም ምረት በድረገጽ ላይ የበይነ ዘመቻው እንዲደረግ የመጀመሪያውን ሐሳብ ያቀረበው ነገረ ኢትዮጵያ የሚል ጋዜጣ አዘጋጅ የነበረውና እርሱም ታስሮ የተፈታ በፍርድ ቤት የተለያዩ ችሎቶች እየተገኘም የፍርድ ቤት ውሎችን በማህበራዊ ሚዲያ ላይ የሚያቀርበው ጌታቸው ሽፈራው ለአሜሪካ ድምጽ እንደተናገረው በአስተሳሰባቸው በአመለካከታቸውና በሚጽፉት ጽሑፍ የታሰሩ ሰዎች ቁጥር በይፋ የሚታወቅና የተመዘገበ አይደለም ይላል። በተለይ ከሁለት ዓመት በፊት በኦሮሚያና በአማራ ክልል ከነበረው ህዝባዊ ተቃውሞ በኋላ በጣም ብዙ የፖለቲካ እስረኞች በእስር ላይ እንደሚገኙ ይናገራል።
ነገር ግን የእነሱ ጉዳይ የሚከታተል ሰው በጣም ትንሽ ነው። እነሱ በጣም ብዙ በደል ይደርስባቸዋል። ይህ በደል የሚነገረው ፍርድ ቤት ብቻ ነው። እነሱም ደግሞ የተወሰኑት እንዲያውም አቤቶታቸውም በቃል መናገርም አሁን ይሻላል ነበር ጽሁፍ አቅርቡ ነው የሚባለው። ፍርድ ቤት ተጋፍተው የሚያቀርቡ የተወሰኑ ሰዎች አሉ። የእነሱንም በደል ለህዝብ የሚያደርሰ የተወሰነ ሰው ነው። ስለዚህ አብዛኞቹ እስረኞች በደል አይታወቅም። የታሰሩት እንኳን በስም ደረጃ የሚያስታውሳቸው ሰው የለም። በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያቅሰው እንዲያስታውስ በደላቸውም ደግሞ በተደራጀ መልኩ ቢያንስ አንድ ቀን እንድናስታውስ ነው ዋናው ዓላማው።
ከአርበኞች ግንቦት ሰባትና ከኦነግ ጋር አብረዋል በሚል ክስ የተመሰረተባቸው 560 የሚደርሱ ሰዎች ስም ተመዝግቦ በዘመቻው ላይ ይፋ እንደተደረገ ጌታቸው ገልጾ በተጨማሪም የተፈረደባቸው በቀጠሮ የሚመላለሱና የሚታወቁ ከ1500 በላይ እንደሚሆኑ ይናገራል። የዞን 9 የኢንተርኔት አምደኛውና ከአንድም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ የህሊና እስረኞችን እናስታውሳቸው በሚለው የበይነ መረብ ዘመቻ ላይ አንዱ አስተባባሪ ነው። በዚህ ዘመቻ በእስር ላይ የሚገኙ የፖለቲካ እስረኞች ከነስማቸውና ከደረሰባቸው አሰቃቂ የሰብአዊ መብት ጥሰት ጋር ይታወሳሉ ብሏል። ሴቶቹንና ወንዶቹን እስረኞች ለማስታወስ በተሰራ የተለያየ የካርቱን ፊት አልባ ጥቁር ምስል የፌስቡክ መለያ ፎቶአቸውን በመቀየር ታውሰዋል ብሏል።
እንግዲህ ጥሪ ስናደርግ ጌታቸው ሽፈራው ነበር መጀመሪያ ሀሳቡን ያመጣው። ከዛ በኋላ ተነጋገርንበት እና ጥሪ ስናደርግ ሁሉም ሰው ስለሚያውቀው ሰው ይጻፍ፣ በዚህ አጋጣሚ ያስተዋውቅ ነው፣ ምን አይነት ስራ እየተሰራ ነው፣ እስረኞች እንዴት የተያዙት የሚለውን ነው። አላግባብ መብታቸው የተጣሱ ተሳሰብ ወይም በአመለካከት ልዩነታቸው ለእስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያስፈልገው እንጂ እከሌ ወይም እከሌ ብለን ለይተን ያልነው ነገር አይደለም።
በዚህ መሰረት በዚህ ዘመቻ ላይ የተሳተፈ ሰው በሙሉ በማህበራዊ ሚዲያ ላይ ስለሚያውቀው እስረኛ ሲጽፉሏል ብለዋል። አብዛኞቹ ስማቸው ተጠቅሶ የታወሱት እስረኞች በፍርድ ቤት እየቀረቡ በእስር ላይ ባሉበት ወቅት የደረሰባቸውን የሰብአዊ መብት ጥሰት የገለጹት ናቸው። ጌታቸው ሽፈራው እስረኞቹ በየችሎቶቹ የሚያሰሟቸው ሰቆቃዎች ለመስማትም የሚከብዱ ናቸው ይላል።
በአብዛኛው ብልታቸው ላይ ውሃ ማንጠልጠላለ፣ በኤሌክትሪክ ገመድ ይገርፉናል የሚሉት አብዛኛዎቹ መከላከያ ምስክርም ሲያቀርቡ መሰቀላለ። በተለይ በዚህ ከቃጠሎ ጋር በተያያዘ የሚሰማው በጣም አሰቃቂ ነው። አራጋ ሁሉ ተሰቅለናል የሚሉት ካቴና ለወሪያን መታሰር ሲል የመንግስት ሰብአዊ መብት ኮሚሽን ራሱ ያረጋግጠው ነው። የመንግስት የሰብአዊ መብት ኮሚሽን የሚተች ነው በአብዛኛው የተፈጸመብንን በደል እያወጣልን አይደለም የሚሉት ነው ተከሳሾች። እንዲሁም በቅርቡም ፍርድ ቤት ላይ ያቀርበዋል። እሱ እንኳን በሶስት መዝገቦች ያወጣው ግርፋት እንዳለ፣ በሚስማር ጉልበት መመታት እንዳለ እና ደግሞ ላይ ያለ ካቴና ምልክት ሁሉ እንዳለ ነው ሪፖርት ላይ የተጠቀሰው። ከዚህ ባሻገር ደግሞ አሁን ፍርድ ቤት ሱሪያቸውን እያወለቁ ልታቸው እንደተኮላሽ ያሳያሉ። ለምሳሌ ያቻለው ደስ የሚባል ተከሳሽ ብልቱ እንደተኮላሽ ያሳያለ። ትናንት እንኳን አድኖት ስም የሚባል ሶስት ጊዜ በሃይላንድ ውሃ እንጠልጥለውብኛል ብሎ ለፍርድ ቤት ተናገራለ። በአብዛኛው ሰው ከፍርድ ቤት ነው ሲቋስ ዘግዱ አንዳንድ ሰው እነት እንኳን አይመስለውም። ሄዶ ፍርድ ቻውል ከካላ ይደረስ ፍርድ የተነቀለ ፍርድ ካላ ይደረስ ማን እንኳን አለ ከዘግናኝነት የተነሳ የጥሮኖር ጉዳዮች ብቻ ሳይሆን በደል ያጋልጡ ሚዲያዎችና ተቋማት ካለመኖራቸው የተነሳ ሰው አያም እንዴት ሲሆን ግን በጣም ለበርካታ ሰው አንደኛ ለበርካታ ሰው ይደርሳል ነው። ሁለተኛ ደግሞ ቢያንስ ስለነዚህ የሚሰውላቸው ሰው ስለሌላቸው ሰዎች ማንም የለንም ብለው ነው የሚያስቡት። እነሱ ማህበራዊ ሚዲያ እንኳን ማቸው ሲጠቀስ እንደ ትልቅ ነገር ነው የሚያዩት። እነሱን ከጎናቸው እንደሆንን ለማሳየት
በኢትዮጵያ እስር ቤቶች ውስጥ ጋዜጠኞች፣ የፖለቲካ ፓርቲ መሪዎች፣ በህዝባዊ ተቃውሞ እንቅስቃሴ ላይ የተሳተፉ ያልተሳተፉ ወጣቶች በአጠቃላይ በጸሐፊነታቸውና በፖለቲካ አቋማቸው አሸባሪ በሚል ክስ በእስር ላይ እንደሚገኙ ይናገራሉ የዘመቻው አስተባባሪዎች። እነዚህ ቢያንስ በአንድ ቀን ሊታወሱ በደላቸውም ሊሰማ ይገባል ይላሉ። ናትናኤል ያለም ዘውድ ከሁለት ዓመት በላይ ታስሮ የተፈታ ነው። የእስረኞቹ ቁጥር ማንነትና የሚደርስባቸው በደል የተለያየ ነው ይላል። አንዳንዶቹ ፍርደኞች ሰው እንዲጠይቃቸው እንኳን አይፈቀድም ብሎናል።
እኔ ዳንኤል ሲበሺ ጋዜጠኛ ተመስገን ደሳለኝ እነስክንድር ልንጠይቅ ሄደን ተከልክለን ፌዴራል ማረሚያ ቤቶች አስተዳደር ዋና ኮሚሽን ጋር ሄደን በማረሚያ ቤቱ ስራ ጣልቃ እንገባም ብሎን ኮሚሽኑ ራሱ ሰብአዊ መብት ኮሚሽን ሄደን ገና ቀጠሮ ተይዞልናል እነሱን እንኳን ለመጠየቅ ማለት ነው። እና እነስክንድር እንግዲህ እስክንድር 18 ዓመት ፍርደኛ ነው። አንዷለም እድሜ ልክ ፍርደኛ ነው። ቤተሰብ ሶስትና አራት ሰው ብቻ እንዲጠይቃቸው ተፈቅዶ ሰዓት ተመድቦላቸው ተከልክለው ከዚህ በላይ ይህን ሁሉ ዓመት እየታሰሩ ከዚህ በላይ በደል የለም ያጠፉት ጥፋት የለም። በማረሚያ ቤት ደረጃ እንኳን ብታጠፊ አንድ ሰው አራት ወር ነው በዲሲፕሊን ሊቀጣ የሚችለው። ጥፋት እንኳን ጥፋት ተገኝቶበት ቢሆን ሰው ሶስት ዓመትና አራት ዓመት ቤተሰብ ተከልክሎ ምናምን መኖር አይችልም። ስለዚህ የምናውቃቸውን እንደዚህ አይነት ነገሮች እያስታወስን ህዝብም እንዲያውቀው እያደረግን ሌላ የሰብአዊ መብት ኮሚሽኖችም ምኖችም እንዲያውቁት እያደረግን ያው እነሱን ማበረታታት ነው ያዝነው።
አቶ ወንድሙ ኢብሳ ከ2008 ጀምሮ ጠበቃ የማቆም አቅም የሌላቸውን በነጻ አገልግሎት ከመስጠት ጀምሮ ለ600 እስረኞች አገልግሎት እየሰጡ እንደሚገኙ ይናገራሉ። ከነዚህ እስረኞች መካከል አብዛኞቹ በምርመራ ወቅት የደረሰባቸውን አሰቃቂ የምርመራ ተግባር ለፍርድ ቤት ያስረዳሉ ብለዋል።
አሁን አስኳቸው እንደነገርኩ ወደ 600 የሚጠጋ ሽብርተኛ ተጠርጣሪ እያንዳንዱ ደም እስከሚከፋ ድረስ ለፍርድ ቤትም ላይ በመሰክሩት ነው። ፍራቸው ተነቅሎ እጅግ በጣም ተንጠልጥሎ ወደ ላይ ሰማይ ላይ ተንጠልጥሎ ጭንቅላታቸው ላይ በጫማ ቆሞ ጭንቅላታችን ላይ ቆሞ ይሄ ምስክሮችና ራሳቸውን ሲከላከሉ በችሎት የሚያሰሙት ነው። በአካላዊ ስታለ ድብደባ በጣም ገደል የለውም። አንደኛው 90% በዓለም ላይ ያለ የስቃይ የድብደባ ስቃይ ሁሉ የሚጠቀምባቸው ናቸው። በጣም የሚያሳዝንሽ ደግሞ አንዱን እያሰቃዩ እየገረፉ አንደኛን እዛ አስቀምጠው አንተም እንዲህ ከምትሰቃይ ከምትገረፍ በቶሎ እኛ የምንነግርህን ነገር እመኑ የሚባለው ግማሹ ኦነግ ግማሹ ግንቦት ሰባት ይህንን እመኑ ተብሎ ምንም ነገር ሳያነቡ እስረኞች የምናገሩ ጭንቅላታችን ላይ ቆሞ ጭንቅላታችን በዚህ በካራካ በእንግዲህ በዚህ በወታደሩ ጫማ እየተቀጠቀጠን ጥፍር ተነቅሎ ጭንቅላት ተሰንክቶ ያሳያሉ። በፍርድ ቤቱ ውስጥ ፍርድ ቤቱ ለፍርድ ቤቱ ክብርን አይቀብልም ወይም ደግሞ አያስፈልግም ተው ይላሉ እንጂ ይህን ካለው ኢትዮጵያ ተጨባጭ ሁኔታ አንጻር አብዛኛው ወጣት ኦሮምኛ እንጂ አማርኛ ማይችላል በኦሮማ ክልል አለ። ኦሮምኛ ለምን ትናገራላችሁ አማርኛ መናገር አለባቸው ብሎ ሁሉ የሚደበደቡ ስፍር ቁጥር የለም። የድብደባ ነገር የማዕከላዊን ያህል እንዳይሆንም በቅልንጦንስም ሁልጊዜ ታራሚዎች ሬዳንበኞች ሁልጊዜ የሚያሰሙት በቃ አንድ ወታደር ተመስቶ ፊቱ አላማረኝም በሚል ቢደበድ ቀጣዩ አላቃ ጋር ይደረስን በሽምግልና የመጨረስ ነገር ከዛ በኋላ ደግሞ የማስፈራራት ነገር።
አቶ አለልኝ ምህረቱም ከ200 በላይ እስረኞችን ወክለው ፍርድ ቤት እንደሚቀርቡ ገልጸው አብዛኞቹ በአማራ ክልል ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ የታሰሩ ናቸው ብለዋል። እስረኞቹም ከፍተኛ የሰብአዊ መብት ጥሰት እንደተፈጸመባቸው ለፍርድ ቤት ያስረዳሉ። እሱም በሁለት የተከፈለ ነው። አንደኛው ማዕከላዊ እያሉ የሚፈጸም፣ ሁለተኛው ደግሞ ማረሚያ ቤት ከተዛወሩ በኋላ ብለውናል።
እንግዲህ በሁለት መንገድ የተከፈለ ነው። አንደኛ ያው ድሮ በዛ በምርመራ ካሉ የሚደርስባቸውን ነገሮች ያነሳሉ። እዛ ችሎት ላይ የደረሰባቸውን ስቃይ ያነሳሉ። በምርመራ ያሉ ከሚያነሷቸው ስቃዮች እዛ ችሎት ላይ በሰፊው ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከብልታችን ላይ ውሃ ታስሮ ይንጠለጠላል ይላሉ። በሀይላንድ በጣም ብዙ የሚዘገንኑ ነገሮች አሉ። እንግዲህ ግርፋቱ በጣም ሁሉም የሚያነሳው ኮመን ነገር ነው። አልፎ አልፎ ደግሞ በጣም የተለዩ ነገሮች ትሰማለች።
የተለዩ ሲባል ለምሳሌ
አሁን እንደምልሽ ከሞራል ጋር በተለይ እንግዲህ የሰው ልጅ ለመግለጽ እንደነን ይከብዳል። እነሱ ስለደረሰባቸው እዛ ላይ ሲናገሩ ስሜታው ይሆነው ይናገራሉ። እኛም ለመስማት ራሱ አጀሯችን የማንገዳው ነገር ሆኖ ነው። በጣም ምልሽ እንግዲህ ወንድ ልጅ ግልት ላይ ውሃ ታስሮ ሲንጠለጠል ይደርስበት የሚችለውን ስቃይ ስታስቢ ከባድ ነው። ያንያን ነው በብዛት እንግዲህ ችሎት ላይ የሚያነሱት።
በሁለት ነው የሚከፈለው ብለውኛል። እንግዲህ አንደኛው ደግሞ ከምርመራ
በሁለተኛው የምናየው አሁን እዚህ ማረሚያ ቤት ላይ እያሉ ደግሞ አንዳንድ ነገር እዚህ ችሎት ተናገራችሁ በሚል ለምሳሌ አሁን መብራቱ ጌታ አሁን በስም ስህተት መብራህቱ ተብሎ ተመዝግቦ ነበር እና ስሜ መብራህቱ አይደለም መብራቱ ነው መባል ያለበት ያለኝ የአማርኛ ስም ነው በሚል ተናግረው በዛም አሁን ጨለማ ውስጥ ነው ያለው። ክሊንቶን ሄዶ ማለት ነው እንግዲህ እስረኞች በአደራ የተቀመጡት የፍርድ ቤት አደራ ነው የሚያስቀምጠው ማረሚያ ቤት። ግን በዚህ ምክንያት ጨለማ ቤት ተወስዶ ያው ከህዳር 26 ጀምሮ እስካሁን በጨለማ ቤት ነው ያለው።
የበይነ ዘመቻው አስተባባሪዎችም የዛሬውን የበይነ መረብ ዘመቻ ያዘጋጁት እስረኞቹ ቁጥራቸው በመብዛቱ የተነሳ እነሱም እየተረሱ በደላቸውም እየታለፈ በመሆኑ ሊታወሱ ይገባል በሚል እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።